ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ።
We used to be number one in the world in infrastructure.
በመሰረተ ልማት በኩል ከዓለም አንደኛ ነበር። አሁን ከዓለም 13ኛ ሆነናል። ዩናይትድ ስቴትስ ኦፍ አሜሪካ የተሰኘችው ሀገር በዘመናዊ መሰረተ ልማት 13ኛ ደረጃ ላይ ትገኛለች። ነገር ግን አሁን እየተመለስን ነው። የዚህ ምክንያቱ ደግሞ አብረን በመተባበር በጥምረት የመሰረተ ልማት ሕግ ማጽደቃችን ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ስቴት ኦፍ ዘ ዩኒየን በመባል የሚታወቀውንና ባይደን ትላንት ምሽት ያሰሙትን ይህን ዓመታዊ ንግግራቸውን ተንተርሰው የተቀናበሩ ዝግጅቶች በርከት ያሉ ናቸው። ቆየት ብለው ይቀርባሉ።
እኔ ሶስታቸው ጋር ነው የተኛሁኝ፣ ሴቲቱ ልጅ ጋርና እንዲኛው ሟች ጋር። እኔ ላይ ፊት መጀመሪያ መጣ። ምንድን ነሽ አለኝ። እናት ነኝ። ብጉን ሻደው ምንድን ነው ልጄ ነው ማለቴን ትቼ አባቴን ነው አልኩኝ። የሚል አሁን ጨርቁን ግፈት አርግ እዙ ላይ ትኩሳል። ጠጉራም ናቸው፣ ሸኔዎች ናቸው። እነዛንም እዛው ምኝታቸው ላይ ሄዱ ጠቅጠ ቀድሞ ግድሏቸው።
በኦሮሚያ ክልል አኖ በተባለችው ከተማ ልጆቻቸው በታጣቂዎች እንደተገደሉባቸው የተናገሩ አንዲት እናትን ነው የሰማችሁት። የዚህም ዝርዝር ደርሶናል። ዝርዝሩ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ የካቲት 1 2015 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ባባስ ደግሞ ለቴክኒክ ምህንድስናው ተሰይመዋል። ደረጀ ደስታ ነው የሰዓቱን የዓለም ዜና የሚያሰማን። ከተቀሩት ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ የሚታዩትን የሰላም ጥረቶች ተከትሎ ለስደተኞችና የአገር ውስጥ ተፈናቃዮች ሰብአዊ ምላሽ እንዲሰጥ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዴ ዛሬ አሳሰቡ። ኮሚሽነሩ በዛሬው መግለጫቸው ለስደተኞችና የአገር ውስጥ ተፈናቃዮች የሚሰጠው ሰብአዊ ምላሽ እንዲሁም በድርቅና በአየር ንብረት ለውጥ የተፈናቀሉትን ጨምሮ በኢትዮጵያ ዘላቂ ለውጥ ለማምጣት ያላቸውን ቁርጠኝነት እንደሚቀጥል አስታውቀዋል። ግራንዲ ይህን ያስታወቁት ከፍተኛ የኢትዮጵያ መንግስት ባለስልጣናትና ኤርትራውያን ፍልሰተኞችን ጨምሮ ተፈናቃይ የማህበረሰብ አባላት ያነጋገሩበትን የሶስት ቀናት የኢትዮጵያ ጉብኝታቸውን ባጠናቀቁበት ወቅት ነው። ኮሚሽነሩ በሰጡት መግለጫ ባለፉት ጥቂት ዓመታት በግጭቱ ለተጎዱ በርካታ ሰዎች እጅግ አስቸጋሪ ጊዜ ቢሆኑም በሰሜን ኢትዮጵያ ሰላም ለማምጣት እየተደረገ ያለውን መሻሻል እንዲሁም ሁሉንም ነገር ላጡ ሰዎች ተጨማሪ እርዳታዎችን ለማድረስ የሚደረገውን ጥረት ማየት በጣም እንድበረታታ አድርጎኛል ብለዋል። የሰላም ስምምነቱ ከተደረሰበት ካለፈው ህዳር ጀምሮ የተባበሩት መንግስታት የፍልሰተኞች ድርጅትና ሌሎች አጋር ድርጅቶች አስቸኳይ እርዳታ ለሚያስፈልጋቸው ሰዎች የሚሰጡትን እንደ መድኃኒት፣ የመጠለያ ቁሳቁስ፣ አልባሳት፣ የቤት ውስጥ መገልገያዎችና ብርድ ልብሶች መጨመራቸው ተነግረዋል። ኮሚሽነሩ በቆይታቸው ከፕሬዝደንት ሳህለወርቅ ዘውዴ፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ጨምሮ ከሌሎች ባለስልጣናት ጋር የተገናኙ ሲሆን ኢትዮጵያ ፍልሰተኞችን በማስተናገድ ላሳየችው ድጋፍ አመስግነዋል። ኡጋንዳ የተባበሩት መንግስታት ድርጅትን የሰብአዊ መብቶች ቢሮ በአገሯ የሚያደርገውን ስራ እንዲያቋርጥ የእድሳት ፍቃድ በመከልከል ያገደች መሆኑ ተነገረ። የዩጋንዳ የውጭ ጉዳይ ሚኒስትር ጥር 26 2015 ካምፓላ ውስጥ ለሚገኘው በኡጋንዳ የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር በጻፈው ደብዳቤ በመላ አገሪቱ የሰብአዊ መብቶችን ለማስተዋወቅና ለመቆጣጠር የሚያስችል በቂ አቅም የተገነባ በመሆኑ የቢሮው ስራ ፍቃድ የማይታደስ መሆኑን አስታውቀዋል። በካምፓላ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ከቅርብ ዓመታት ወዲህ ኡጋንዳ ውስጥ በአንዳንድ የአገር ውስጥ መብት ተሟጋጆችና ሌሎች ተቋማት በመንግስት የሚፈጸሙ የመብት ጥሰቶችን አስመልክቶ የሚያቀርቧቸውን ተቃውሞዎችን ሲያጎላ እንደነበር የአሶሲየትድ ፕሬስ ዘገባ አመልክቷል። የተቃዋሚ ድርጅት መሪ ቦቢ ዋይን ብዙዎቹ ደጋፊዎቻቸው በህገወጥ መንገድ ታስረው የሚገኙ መሆናቸውን በመግለጽ ዓለም አቀፉ ማህበረሰብ የሰብአዊ መብቶችን አስመልክቶ በኡጋንዳ መንግስት ላይ ተጽዕኖውን እንዲያሳርፍ ጠይቀዋል። እንደ አውሮፓ አቆጣጠር ከ2006 ጀምሮ ኡጋንዳ ውስጥ ሲንቀሳቀስ የቆየው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የታገደው በኡጋንዳ ውስጥ የሰብአዊ መብት ጥሰቶች እየተባባሰ በመጣበት ጊዜ መሆኑን በዘገባው ተጠቅሷል። እንደ አውሮፓ አቆጣጠር በ2021 በተካሄደው ፕሬዝደንታዊ ምርጫ ወከባ ይደርስብናል ያሉትን የተቃዋሚ ፓርቲዎች ለመዘገብ ወደ ተቃዋሚ ጽፈት ቤቶች የሄዱ ጋዜጠኞችን ፖሊስ ሲያዋክብ እንደነበረም ተዘግቧል። በምስራቅ አፍሪካ የዩናይትድ ስቴትስ የደህንነት አጋር የሆኑት የኡጋንዳው ፕሬዝደንት ዩሪ ሙሴቪኒ እንደ አውሮፓ አቆጣጠር ከ1986 ጀምሮ ላለፉት 37 ዓመታት ስልጣን መቆጣጠራቸውን ሮይተርስ አመልክቷል። በሴኔጋል የሚገኙ ስደተኛ ሰራተኞች ግዙፉን የፕሬዝደንት ማኪ ሳልን የወደፊቷ ከተማ የዲያ ማይንዶ ፕሮጀክት አስቸጋሪና አደገኛ በሆነ ሁኔታ ውስጥ እንዲሰሩ እየተገደዱ ሲሆን ጥቃትም እየደረሰባቸው መሆኑ ተነገረ። በሃይቅ ዳርቻ የሚገነባውን ግዙፉን የከተማ ፕሮጀክት ስራ የሚመሩት ኃላፊዎች ግን ስራው ህግና ደረጃውን በጠበቀ መንገድ እየተሰራ መሆኑን ገልጸው ምንም አይነት ቅሬታ ወይም መረጃ ያልደረሳቸው መሆኑን አጃንስ ፍራንስ ፕሬስ ዘግቧል። የስፔን የባህር ወሰን ጠባቂዎች ከሳሃራ በታች ከሚገኙ የአፍሪካ ሀገሮች የመጡ በሁለት ጀልባዎች የነበሩ 100 ፍልሰተኞችን ዛሬ ረቡዕ ጠዋት ማዳናቸውን አስታወቁ። በካናሪ ደሴቶች አቅራቢያ ከሚገኘው ባህር በህይወት ከተገኙት ሌላ አንድ ሰው ሲሞት፣ ሌላ አንድ ፍልሰተኛ ደግሞ በደረሰበት ጉዳት በጽኑ ሁኔታ ላይ እንደሚገኝ ሮይተርስ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በናይጄሪያ የተቋቋመው ልዩ የሰብአዊ መብቶች መርማሪ አካል ሰራዊቱ እስላማዊ አማጽያንን ለመከላከል በሚደረገው ዘመቻ ህጻናትን ገድሏል፣ በድብቅ አስገዳጅ የጽንስ ማቋረጥ መርሃ ግብሮችንም ያካሂዳል ሲል ትናንት ማክሰኞ የወጣውን የሮይተርስ ዘገባ እያጣራ መሆኑ ተዘገበ። ሮይተርስ ዛሬ ባወጣው ዘገባ እንዳመለከተው መርማሪው አካል የመብት ጥሰቶችን በመፈጸም ጥፋተኛ ሆኖ ያገኛቸውን ለፍርድ እንዲቀርቡ የሚመራቸው መሆኑን አስታውቋል። የናይጄሪያ ጦር ሁልጊዜም የሚወጡ ዘገባዎችን የሚያስተባብል መሆኑን ሮይተርስ የዘገበ ሲሆን ባለፈው ታህሳስም ለመጀመሪያ ጊዜ የወጣውን ዘገባ እውነት አይደለም በሚል የራሱን የማጣራት ሂደት እንደማያደርግ ማስታወቁን ገልጿል። በመንግስት የተመደበው የናይጄሪያ ብሔራዊ የሰብአዊ መብቶች ኮሚሽን አንቶኒ ኦጆኩ በጡረታ ላይ በሚገኙት የቀድሞ የጠቅላይ ፍርድ ቤት ዳኛ የሚመራ 7 አባላት ያሉት የመርማሪዎች ቡድን መቋቋሙን ትናንት ማክሰኞ በሰጡት መግለጫ አስታውቀዋል። ሮይተርስ ባለፈው ታህሳስ በርካታ የአይን እማኞችንና ሰነዶችን መሰረት አድርጎ ባወጣው ሪፖርት የናይጄሪያ ጦር ብዙ በእስላማዊ ሚሊሻዎች ታግተው የተወሰዱና የተደፈሩ 10,000 ነፍሰ ጡር ሴቶችና ሕፃናትን በማስገደድ ጽንስ እንዲያቋርጡ የሚያደርግ መርሃ ግብር ተግባራዊ ማድረጉን ዘግቧል። አሁንም አንድ ወር ቆይቶ የወጣው ሁለተኛው የሮይተርስ ዘገባ በርካታ የአይን ምስክሮችን ዋቢ በማድረግ ሰራዊቱ አሸባሪዎች ናቸው ወይም ወደፊት ሊሆኑ ይችላሉ በሚል ግምት በጦርነቱ መካከል ያገኛቸውን ሕፃናት መግደሉን ዘግበዋል። የናይጄሪያ ጦር መሪዎች ጽንስ ማቋረጥ የሚባል መርሃ ግብር የሌለ ሲሆን የሚሞቱ ሕፃናትም የግድያ ኢላማ ሆነው አያውቁም ብለዋል። አጣሪው ቡድን በጥቃቱ ወይም በሰብአዊ መብት ጥሰቱ ለደረሰው ጉዳት ካሳ መከፈል አለመከፈሉን የሚወስን መሆኑን ተነግረዋል። በቱርክና ሶሪያ ከትናንት በስቲያ ሰኞ በደረሰው የርዕደ መሬት አደጋ የሞቱት ሰዎች ከ11,000 መብለጡ ተነገረ። ከህንፃዎች ፍርስራሽ ውስጥ የተቀበሩ ሰዎችን በቶሎ የማፈላለጉ ሥራ ዛሬ ረቡዕ ባጋጠመው ቀዝቃዛ አየር አስቸጋሪ የሆነ መምጣቱ ተመልክተዋል። በቱርክ በሚደረገው የነፍስ አድን ጥረት 96,000 ሰራተኞች መሰማራታቸውን የአደጋ ጊዜዎች አስተዳደር ተቋም ዛሬ ረቡዕ ባወጣው መግለጫ አስታውቋል። ከፍርስራሾች ውስጥ በሕይወት የሚገኙ አንዳንድ ሰዎች በመኖራቸው አስደሳች ቢሆንም እነሱን ለማዳን ሲባል የወዳደቁ ሕንፃዎችና ግዑዝ ነገሮችን ማነሳሳት ብዙ ጊዜ አደጋዎችን የሚያስከትል መሆኑ ተገልጿል። የቱርክ ባለሥልጣናት በርዕደ መሬቱ ቢያንስ 8574 ሰዎች ሲሞቱ ከ38,000 በላይ የሚሆኑት መቁሰላቸውን አስታውቀዋል። ሶሪያ ውስጥ ቢያንስ 2530 ሰዎች መሞታቸውን ከደማስቆ መንግሥትና የነፍስ አድን ሠራተኞች የተገኘው መረጃ ያመለክታል። ይሄኛው ርዕደ መሬት እንደ አውሮፓ አቆጣጠር በ2011 በጃፓን 20,000 ሰዎችን ከገደለው የመሬት ነውጥ ወዲህ በዓለም ትልቁ መሆኑ ተነግሯል። በቱርክ ብቻ ከ8000 በላይ የሚሆኑ ሰዎችን ከፍርስራሾች ውስጥ በህይወት ማውጣት የተቻለ መሆኑን ተገልጿል። ከቤት ንብረታቸው የተፈናቀሉ 380,000 ሰዎችን መንግስት ወዳዘጋጀላቸው መጠለያ ስፍራዎችና ሆቴሎች መወሰዳቸው ሲገለጽ በስቴዲየም መስጊዶችና የህብረተሰብ ማዕከላት የተጠለሉም በርካቶች መሆናቸው ተዘግቧል። ቱርክና ሶሪያን በሚያዋስኑ አካባቢዎች ላይ በደረሰው የመሬት ነውጥ በተለይም ተቃዋሚዎች በሚቆጣጠሯቸው የሶሪያ ግዛት አካባቢዎች ቀደም ሲል በጦርነቱ የተፈናቀሉ 4 ሚሊዮን ፍልሰተኞች መኖራቸው ተገልጿል። ብዙዎቹ ፍልሰተኞች የኖሩባቸው የነበሩ ህንጻዎች በጦርነቱ የቦምብ ድብደባ የተጎዱና በቋፍ የነበሩ ሲሆን የመሬት ነውጡ ውድመት የተጨመረው በዚያ ሁኔታ ላይ መሆኑን ተጠቅሷል። በመጨረሻም የዓለም አቀፍ መርማሪዎች የካቲት 10 2006 ዓ.ም ምረት ምስራቅ ዩክሬን ውስጥ በሩሲያ ሚሳኤል ተመቶ የወደቀው የማሌዥያ መንገደኞች አውሮፕላን ጉዳይ ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን እጅ ያለበት ስለመሆኑ ጠንካራ ፍንጮች ቢኖሩም እሳቸውና ሌሎች ባለስልጣናት ላይ የወንጀል ክስ ለመመስረት የሚያበቃ የተጨበጠ መረጃ አለመኖሩን በመግለጽ ምርመራውን ያበቃ መሆኑን አስታውቋል። 298 የሚደርሱ መንገደኞችና የበረራ ሰራተኞች ከሞቱበት የሲቪል አውሮፕላን ጋር ሩሲያ ምንም አይነት ግንኙነት የሌላት መሆኑን አስተባብላለች። ባለፈው ህዳር የሆላንድ ፍርድ ቤት በሁለት የቀድሞ የሩሲያ መረጃ ሰራተኞችና የዩክሬን ተገንጣይ አባላት መሪ ሰዎችን በመግደልና አውሮፕላኖችን መተው የሚጥሉ የሩሲያ ሚሳኤሎችን በማቀናጀት ረድተዋል በሚል ጥፋተኛ አድርጓቸዋል። ሶስቱም ግለሰቦች ጥፋተኞች የተባሉት በሌሉበት ሲሆን አሁንም ያልተያዙ መሆኑ ተዘግቧል። አውሮፕላኑ ተመትቶ የወደቀው በሩሲያ የሚደገፉ የዩክሬን ተገንጣይ ኃይሎች ከዩክሬን ጦር ጋር በምስራቅ ዩክሬን ዶኔትስክ ግዛት ይዋጉ እንደነበር ተነግሯል። ሩሲያ መጋቢት 2006 ዓ.ም ክሬሚያን ከዩክሬን በመገንጠል ከራሷ ግዛት ጋር የቀላቀለችበት ጊዜ ቢሆንም በወቅቱ በዶኔትስክ ግዛት በነበረው ውጊያ ተካፋይ አለመሆኗን ገልጻለች። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። የካቲት 1 ረቡዕ 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ፕሬዚዳንት ጆ ባይደን ስልጣን ከያዙ ሁለተኛቸው፣ በሁለቱ ፓርቲዎች መቀመጫ ብዛት ከተከፋፈለ ወዲህ ደግሞ ለመጀመሪያ ጊዜ የሆነውን ከሁለቱም ምክር ቤቶች አባላት ፊት ሆነው ባሰሙት ዓመታዊ ንግግራቸው እየቀነሰ ስለመጣው የሥራ አጥ ቁጥርና በወረርሽኙ ወይ ይልቁንም ደግሞ በኮቪድ-19 የድንገተኛ ጊዜ መከላከል ሥራዎች ማብቃት ላይ ያተኮረ የአብረን እንስራ ተማጽኖ ያለበት ንግግር ነው ያሰሙት። አብላጫ ቁጥር ባለው የተወካዮች ምክር ቤት ይበልጥ የዋይት ሀውስ ዘጋቢያችን ፓትሲ ዊዳኩስዋራ እንደ ጠቀመችው ተከታዩን ዘገባ ኤደን ገረመው ናት የምታቀርብልን።
ፕሬዚዳንት ጆ ባይደን ትላንት ማክሰኞ ስልጣን ከያዙ በኋላ ለሁለተኛ ጊዜ ለምክር ቤቱ ባደረጉት ንግግር ስለ አንድነት አጽንኦት ሰጥተው ተናግረዋል።
Mr. Speaker, the President of the United States.
የተከበሩ አፈ ጉባኤ፣ የዩናይትድ ስቴትስ ፕሬዚደንት
ባይደን በንግግራቸው በተለይም የአሜሪካ ምርት መጨመር፣ በታዳሽ ኃይል ምርት ዙሪያ መዋለ ንዋይ ማፍሰስን የሚያበረታታውን ሕግ፣ በከፊል ኤሌክትሪክ አስተላላፊ የሀገር ውስጥ ምርቶችንና ከቻይና ጋር መወዳደር የሚያስችሉ መሰረተ ልማቶች ዙሪያ እየተሰሩ ያሉ ስራዎችን አጉልተው ለማሳየት ሞክረዋል።
Speaker, I don't want to ruin your reputation, but I look forward to working with you.
የተከበሩ አፈ ጉባኤ፣ የእርስዎን ዝና ማበላሸት አልፈልግም። ነገር ግን ከእርስዎ ጋር አብረን እንደምንሰራ ጠብቃለሁ።
We used to be number one in the world in infrastructure.
በመሰረተ ልማት በኩል ከዓለም አንደኛ ነበር። አሁን ከዓለም 13ኛ ሆነናል። ዩናይትድ ስቴትስ ኦፍ አሜሪካ የተሰኘችው ሀገር በዘመናዊ መሰረተ ልማት 13ኛ ደረጃ ላይ ትገኛለች። ነገር ግን አሁን እየተመለስን ነው። የዚህ ምክንያቱ ደግሞ አብረን በመተባበር በጥምረት የመሰረተ ልማት ሕግ ማጽደቃችን ነው።
ከፍተኛ የሆነውን የዋጋ ግሽበትን በተመለከተም ባይደን ችግሩ በወረርሽኙና በዩክሬን ላይ እየተካሄደ ባለው ጦርነት ምክንያት የተከሰተ ዓለም አቀፋዊ ችግር ነው ሲሉ የተከራከሩ ሲሆን በምትኩ በስራ አጥነት መቀነስ ላይም አተኩረዋል።
12 million new jobs, more jobs created in 2 years than any president created in 4 years.
12 million የሚደርሱ አዳዲስ የሥራ ዕድሎችን ፈጥረናል። ባለፉት 2 ዓመታት ማንኛውም ፕሬዝዳንት በአራት ዓመት ቆይተው ከፈጠራቸው በላይ ሰፊ የሥራ ዕድሎችን ፈጥረናል።
አስተዳደራቸው የተማሪዎችን የብድር ዕዳ ለማጥፋት የመድህን ዋስትና ያላቸውን አሜሪካውያንን ቁጥር ለመጨመር በኮቪድ-19 ወረርሽኝ ወቅት የተሰጡ እርዳታዎችና የመድኃኒት ዋጋ ለመቀነስ የወሰዳቸውን እርምጃዎችንም አጉልተው አሳይተዋል። ያም ሆኖ ግን ባይደን አሜሪካኖችን ሁኔታዎች የተሻሉ ናቸው ብለው ማሳመን ይቻላቸዋልን? ሪፐብሊካኖች ሊያስቆሟቸው ቆርጦ ተነስተዋል። በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር የዋይት ሃውስ ጻፊ የነበሩትና አሁን ሪፐብሊካንን ወክለው የአርካንሳ አስተዳደር ሆነው የተመረጡት ሳራ ሃካቢ ሳንደርስ የፓርቲያቸውን ምላሽ ባቀረቡበት ወቅት ይህንኑ አንጸባርቀዋል።
In the radical left's America, Washington taxes you and lights your hard-earned money on fire.
በአክራሪ የግራ ዘመን ፖለቲከኞች የተነሳ ዋሽንግተን በከፍተኛ የጋዝ ዋጋ በባዶ የምግብ ሸቀጦች መሸጫ መደርደሪያዎች በልፋት ያገኘውን ገንዘብ ታስገብራለች፣ በእሳት ታጋየዋለች። እናም ልጆቻችንም እርስ በርስ እንዲዋደዱም ሆነ ሀገራቸውን እንዲወዱ ሳይሆን በዘራቸው የተነሳ እንዲጠላሉ ነው የሚማሩት።
የሄዳውን ምርጫ ተከትሎ ሪፐብሊካኖች የህዝብ ተወካዮች ምክር ቤትን ሲቆጣጠሩ አዲሱ የምክር ቤት አፈ ጉባኤ ኬቨን ማካርቲ አስተዳደራቸው በባይደን መኖሪያ ቤት ውስጥ የተገኙትን ምስጢራዊ ሰነዶችን ጨምሮ ለዩክሬን የሚለገሰውን ቢሊዮን ዶላሮችና በቅርቡ አሜሪካ መታይጣለችውን የቻይናው የቅኝት በራሪ ፊኛ ላይ የተሰጠውን ቸልተኛ ምላሽ እንደሚከታተል አስታውቀዋል። እንደ አውሮፓውያን አቆጣጠር በ2022 አጋማሽ ላይ ጨምሮ ከነበረውና ሪከርድን ከሰበረው የዋጋ ተመን ቀንሰው የጋዝ ዋጋና እንዲሁም ደግሞ እጅግ ዝቅተኛ የሆነ የሥራ አጥነት ቁጥር በተለየ ባይደን ቁቡልነታቸው 40% ብቻ ነው። ኢፕሶፕ በተሰኘው የማህበረሰብ አስተያየት መሰብሰቢያ መሰረት 80% የሚሆኑ ዴሞክራቶች፣ 37% የሚሆኑ ገለልተኞችና 3% የሚሆኑ ሪፐብሊካኖች ብቻ ናቸው ባይደንን የሚደግፉት። ይሁን እንጂ በትላንትናው ምሽት ንግግራቸው በመጪው የጎርጎሮሳውያኑ 2024 ሊወዳደሩ እንደሚችሉ ፕሬዝዳንቱ ፍንጭ ሰጥተዋል።
He didn't say if he is or he isn't, but he made the case for why he should, right? Which is that he can
አደርጋለሁ አላደርገውም አላሉም። ነገር ግን ለምን ማድረግ እንዳለባቸው ምክንያት አስቀምጠዋል። እስካሁንም ድረስ ያስመዘገቡት ካሉት ስኬትና ግቦች አቋያ ምን መደረግ እንዳለበት ሊታያቸው ይችላል። ነገር ግን ደግሞ ሊሰሯቸው የሚሻቸው እጅግ ብዙ ነገሮች አሉ።
ዩናይትድ ስቴትስ ከዩክሬን ጋር ያላትን አጋርነት ለማሳየትም ቀዳማዊት እመቤት ጂል ባይደን በአሜሪካ የዩክሬን አምባሳደር ከሆኑት ካሳና ማርካሮቫን በድጋሚ እንዲሁም ደግሞ በቴኔሲ ህግ አስከባሪዎች ተደብድቦ ህይወቱ ያለፈው ታየር ኒኮልስ ጥቁር ቤተሰቦችን በዝግጅቱ ላይ ታዳሚ እንዲሆኑ ጋብዘዋቸዋል።
Police officers or police departments violate the public trust, they must be held accountable.
ፖሊስ አለም የፖሊስ ቢሮ የህዝብ እምነትን ሲያፈርስ ተጠያቂ መሆን አለበት።
በቅርብ ጊዜ በካሊፎርኒያ የተፈጸመው የመሳሪያ ግድያን ተከትሎ ባይደን ጥቃትን ለመከላከል የመሳሪያ እግድ እንዲወጣ የህግ መወሰኛ ምክር ቤቱን ጠይቋል። ሪፐብሊካኖች የስደት ጉዳዮች ላይ ማሻሻያ እንዲያደርጉ የብድር ቅነሳ እቅዱን እንዲቃኙና የስነ ተዋልዶ ህጉን ለመጠበቅ ቃል እንዲገቡም ግድ ብለዋል።
Make no mistake about it. If Congress passes a national ban, I will veto it.
ምንም እንዳትሳሳቱ። ኮንግረስ የጽንስ ማቋረጥ ህግ ካሳለፈ ድምጽን በድምጽ በመሻር መብቴ እጥለዋለሁ።
ሪፐብሊካኖች የዕዳ ቅነሳ እንዲኖር ከመስማማት ውጪ በጥቂት ወራቶች ውስጥ ሀገሪቷ በጀቷ ሳያልቅ በፊት የብድር ጣሪያ ለማሳደግ ባይደን ይዘውት ለሚመጡት ጥያቄ የውጪ ቅነሳ እንዲኖር ስለሚጠይቁ ሁለቱ መጋጨታቸው የማይቀርም ይሆናል።
ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ምሽቱን ሰፋ ያሉ ዘገባዎች ቀደም ብዬ በመግቢያችን እንደጠቆምኩት በፕሬዚዳንቱ ንግግር ላይ ያተኮሩ በሁለተኛው አጋማሽ ላይ እናቀርባለን። አሁን ወደ መጽሔቱ የትንታኔ ዝርዝሮች ስንዘልቅ ወደ አገር ውስጥ ዜናዎች ነው የሚመልሰን። በኦሮሚያ ክልል አኖ በተባለችው ከተማ 60 ሰዎች በታጣቂዎች መገደላቸውን የአካባቢው አስተዳደር ገለጠ። በኦሮሚያ ክልል ምስራቅ ወለጋ ዞን ጎቡ ሰዩ ወረዳ አኖ በተባለችው በዚህ ከተማ ባለፈው ሳምንት ነዋሪዎች ኦነግ ሸኔ ብለው የጠሯቸው ታጣቂዎች በርካታ ሰላማዊ ሰዎችን መግደላቸውን የከተማዋ ነዋሪዎችና የሟች ቤተሰቦች ተናግረዋል። የጎቡ ሰዩ ወረዳ አስተዳዳሪ አቶ ባህሩ ኦላናም በበኩላቸው ኦነግ ሸኔ ሲሉ የጠሯቸው ታጣቂዎች ከተማዋ ውስጥ ገብተው 60 ሰዎችን ገለው ከተማችንን በመክበብም የመንግስትና የህብረተሰቡን ንብረት ዘርፈዋል እንዲሁም አቃጥለዋል ብለዋል። ከክልሉ ባለስልጣናት መስሪያ ቤት ተወክሎ በቦታው የነበሩ አንድ ባለስልጣን ከናሽከርካሪያቸው ከጸጥታ አስከባሪ አካላትና ከወረዳው አመራሮች መካከልም ሰዎች መገደላቸውን እኚሁ የወረዳ አስተዳዳሪ ጨምረው ገልጠዋል። የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ቃል አቀባይ ከዚህ ከዩናይት ስቴትስ በሰጡት ምላሽ በተጠቀሰው ዕለትና ቦታ ጥቃት ማድረሳቸውን አምነው የገደልነው ግን በካምፕ ውስጥ ሲሰለጡን የነበሩ የአማራ ኃይሎችን ነው ብለዋል። የአሜሪካ ድምፅ በስፍራው በአካል ተገኝቶ ካነጋገራቸው ልጆቻቸው የተገደሉባቸው እናት ሸኔዎች ናቸው ያሏቸው ታጣቂዎች ቤታቸው ገብተው ሁለት ወንድ ልጆቻቸውን ገለው ሴት ልጃቸውንም እንዳቆሰሉባቸው ተናግረዋል። ሰሞኑን ወደ ጎቡ ሰዮ አኖ ከተማ ያቀናው ዘጋቢያችን ናኮር መልካ ተከታዩን ይዞ ተመልሷል።
ከአዲስ አበባ በስተምዕራብ 260 ኪሎ ሜትር ርቀት ላይ በኦሮሚያ ምስራቅ ወለጋ ዞን ጎቡ ሰዮ ወረዳ ውስጥ የምትገኘው አኖ ከተማ በጸጥታ ተውጣለች። እንቅስቃሴዋም ተገድቧል። ለዚህ ምክንያቱ ደግሞ ባለፈው ሳምንት ጥር 25 2015 ዓ.ም ማለዳ የከተማው ነዋሪዎች ሸኔዎች ያሏቸው ታጣቂዎች በፈጸሙት ጥቃት ምክንያት መሆኑን ያነጋገርናቸው ነዋሪዎች ይናገራሉ። አልፎ አልፎ ከተከፈቱ ሱቆች ውጪ አብዛኛዎቹ ቤቶች ተዘግተው እንዳሉ ማስተዋል ችያለሁ። ሰሞኑን በዚህ ትንሽ ከተማ ባደረግነው ቅኝት የተወሰኑ የኦሮሚያ ክልል ልዩ ኃይል አባላትና በርካታ ሚሊሻዎች በከተማ ውስጥ ይንቀሳቀሳሉ። በመንገድ ላይ የሚታየው ሰው ቁጥር አነስተኛ ነው። ከዋናው መንገድ ወደ ውስጥ ገባ ስንል ደግሞ የሐዘን ድንኳን የተተከለባቸው ብዙ ቤቶች ይታያሉ። ከነዚህ መካከል ወደ አንዱ ቤት ጎራልኩና ከፍራሹ ላይ የተቀመጡ እናትን አነጋገርኩ። ለደህንነታቸው ስለሚሰጉ ስማቸውን እንዳልጠቅስ ጠይቀውኛል። ጥር 25 ማለዳ ላይ ሸኔዎች ናቸው ያሏቸው ታጣቂዎች ቤታቸው ገብተው ሁለት ወንድ ልጆቻቸውን ገለው ሴት ልጃቸውንም እንዳቆሰሉባቸው ተናግረዋል።
12 ሰዓት ላይ ሲገቡ ያው እኔ ሶስታቸው ጋር ነው የተኛሁኝ፣ ሴቲቱ ልጅ ጋር እና እንዲኛው ሟች ጋር። እኔ ላይ ፊት መጀመሪያ መጣ። ምንድን ነሽ አለኝ። እናት ነኝ በጎንሽ ያለው ምንድን ነው? ልጄ ነው ማለቴን ትቼ አባቴ ነው አልኩኝ። የመደብቅ ያህል አሁን ጨርቁን ግፍፍ አድርጉ፣ እዚሁ ላይ ትኩስ አድርጉ። ጠጉራሙ ናቸው፣ ሸኔዎች ናቸው። እነዛንም እዛው ምኝታቸው ላይ ሄዱ ጠቅ 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 አድርገው ገድሏቸው። ሌላ ክፍል ሶስት ወንዶች ተገድለዋል። አንዱ የጎረቤት ልጅ ነው፣ አብሮ እነሱ ጋር ተኝቶ ነው። ሁለቱ የኔ ናቸው። ሶስተኛ ይህች የተመታችው ደግሞ ሌላ ክፍል ወስደው እያስጨነቁ ይህን ብር አንጪ፣ ይህን እንዲህ አንጪ፣ ይህን አንጪ እያሉ ገንዘብ ሲያጡ እዛ ላይ ጠሽ አድርገው መቷት። ዛሬ አኪም ቤናል አዘን ላይ ነው። ሌላ ምናለኝ ምን እሰራለሁ? መቼስ ያው ለቅሶ ነው እንጂ የምንተከራለሁ።
አንድ የስድስት ዓመት ህፃን ከአጎቱ ቤት ተጠልሏል። ግራ እጁ ላይ ያልጠገገ ቁስል ይታያል። አጎቱ ሸኔ ናቸው ያሏቸው ታጣቂዎች በጥይት እንደመቱት ተናግሯል።
ክፋት አሉ ተዛን በሮ ደግሞ አይችልም ክፉ እነሱ ለራሳቸው ብርግድ አድርገው ግብት አሉ ገደሏቸው። ብራን ጥብለው አባቴ ነው ፊት ይገድ።
አንተስ እዚህ ጋር ምን ሆነ ነው? ይህ ምንድን ነው?
በጥይት ነው ተዛን እኔ የመኮበን ስያ እውቀት እንድታልኩ
በዚህ ጥቃት አባትና እናቱን ጨምሮ አምስት የህፃኑ ቤተሰብ አባላት እንደተገደሉበት አሁን ያስጠለሉት አጎቱ የአምስቱን ሰዎች አስክሬን መሰብሰባቸውን ገልጸዋል።
ሸኔ ነው የገደላቸው። በር ሰብሮ ከዚያም በኋላ እኔ የለኝም እኔ ስደተኛ ነኝ ምንም የለኝም አለው። ተንበርከክ እንዲያለው በርከክ ብሎ ደረቱ እግሩ ስር በርከክ ሲል ልቡ ላይ ነፉ። ከዚያም በኋላ አባትየው የአማችየው ማለት ነው ወይኔ ልጄን ገደሉት ሲል እሱም እዛው ልደገሙት። እናቴቱም ሁለቶቹን ልጆች እንዳለ በቃ ምን አለቀለን ሲል እናቴቱን በዚህ በጡት ስራ ያኛውም አንዱን ልጅ ሶስት አመት ልጅ እነዛን እዛው ላይ አንዱን በዚህ በብልት ወደ ላይ አንዱን በዚህ በእንትኑ በዚህ በኩላሊቱ። ከዚያም በኋላ ሞከው አገኘኋቸው እማረጋ አጣሁኝ። ማን ያናሳኝ? ሁሉም የሚሮጥበት ጠፍቶ ዝም ብሎ ድርቅ ብላ ምንም ያደረገንም ሪ ብቻዬን ሪ ብዬ ከዛ አንቀሳቅሼ በተቻልኩት አቅሜ አምስቱም በቦታ አስቀምጬ ሰውም መጣ። ከዚያም በኋላ ሬሳቸው እንደምናረግ እናረጋለን ብዬ ነግሬያቸው አልኩ። ያው መቼም አፈር ያገኙ ተብሎ አፈር ነው ድፍተር ገ ሰባት ሰው አንድ ላይ ቀብረን መጣ። ሁለት ሰዎች ከሌላሉ የኔ አምስት አሉ። ቤተክርስቲያን ቀብረን ገባን።
ሸማቂዎቹ ተኩስ ከፍተው ወደ ከተማው ሲገቡ አይተናል ካሉ ሰዎች መካከል አንድ የከተማው ነዋሪ ታጣቂዎቹን ሊቋቋም እንዳልቻለ ገልጸው በብሔር እየለዩ ህፃንና አዛውንቶችን ገለዋል ብለዋል።
ከ5000 እስከ 10000 የሚቆጠር ጠላት ነው። ዙሪያ ጥበቃም ላይ የመንግስት መከላከያም አለ። ሊቋቋመው አልቻለም። አሸንፎ ያንን ደም ደርምሶ ከገባ በኋላ ከዛ ዙረን ጥቃቱ ከደረሰብን በኋላና ዘረፋ እናንተን ካደ በኋላ ቤት በመስበር እየገቡ አንተ ምንድነህ ዘርህ ምንድነው እስከ ማለትም ይጠይቃሉ። ሴቶችን፣ ህፃኖችን፣ ሽማግሎችን አጥቅቷል። መንደር በመንደር ውስጥ 31 ሰው በእምነት ሙስሊም የሆነ ክርስቲያን 5 ቤተክርስቲያን የተቀበረ ማለት ነው። ከዛ በኋላ የኦሮሞ ነዋሪ ዳታው ከ10 በላይ ነው የሞቱት በዛ ነው ስበም ማለት ነው።
ሌላው የአይን እማኝ የመንግስት ኃይሎች ከጥቃቱ አስቀድመው ነው ከአካባቢው የተንቀሳቀሱት ብለዋል። ሸማቂዎቹ ከሲቪል ሰዎች በተጨማሪ የጸጥታ ኃይሎችና የባንክ ጥበቃ ሰራተኞችንም ገለዋል ይላሉ የአይን እማኝ መሆናቸውን የተናገሩት የከተማው ነዋሪ።
መጋላጌ ስጋፈገሉሞ መነማሮተን ተገሲሳችሁዳን መነሴኔ ዳይመን እጄሱዳን
ከተማ ውስጥ ሲገቡ የአማራ ቤት አሳዩን እያሉ ህጻናትን ጨምሮ ከአንድ ቤተሰብ 5-6 የሚሆኑ ሰዎችን በመግደል ወደ ካምፕ በመሄድም 16 የመንግስት ሽምቅ ተዋጊዎችን ገለዋል። ወደ ፖሊስ ጣቢያ በመሄድም ፖሊሶችንና የንግድ ባንክ እንዲሁም የሲንቄ ጥበቃ ሰራተኞችን ገለዋል። ይህንን ያደረገው ኦነግ ሸኔ ነው። ይሄ ሁሉ ድርጊት ሲደረግም የመከላከያ ሰራዊት ወደ ሲቦስሬ ወረዳ ሄዶ ነበር ነው ያሉት።
መንግስት የጸጥታ ኃይሉን ካላጠናከረ ሌላም ጥቃት ሊደርስ ይችላል የሚል ስጋት እንዳላቸውም ጨምረው ገልጸዋል። ነዋሪዎቹ
ሞቱማንስ ሙደገቴራ
መንግስት ረስቶናል፣ አሁንም ብዙ ሰው ፈርቶ እየተፈናቀለ ነው፣ አንድ ሆነን እንኑር የምንል ሰዎችንም አንድ ላይ እንጨርሳቸዋለን ስለሚሉ ከፍተኛ ስጋት ውስጥ ነን ነው ያሉት።
የጎቡ ሰዮ ወረዳ አስተዳዳሪ አቶ ባህሮ ላና ኦነግ ሸኔ ሲሉ የጠሯቸው ታጣቂዎች ባለፈው ሳምንት ሐሙስ ከተማ ውስጥ ገብተው ጥቃት መፈጸማቸውን ገልጸው በሰው ህይወትና ንብረት ላይ ስለደረሰው ጉዳት አብራርተዋል።
ከምሳ በሪ አባው ሸኔ ቅንጭጠው
ባለፈው ሐሙስ ማለዳ ሸኔ የተባሉ ታጣቂዎች ከተማችንን በማለዳ በመክበብ ጥቃት ፈጽመዋል። በጥቃቱም አቶ አህመድ የተባሉ ከኦሮሚያ ክልል የመጡ አመራር ከነሹፌራቸው ተገለዋል። መኪናቸውንም አቃጠሉ። የትምህርት ጽህፈት ቤት ኃላፊውን ገለዋል። 2 ፖሊሶችንም እንዲሁ። የቆሰሉና በሕክምና ላይ የሚገኙ አመራሮችም አሉ። ከሲቪሎቹ መካከልም 60 የሚሆኑ ሰዎችን ገለዋል። የሁሉም ሰዎች ቀብር ስነ ስርዓት ተፈጽሟል። ንግድ ባንክና ሲንቄ ባንክ ላይ ጉዳት ደርሷል። የከተማውን መሰብሰቢያ አዳራሽ እንዲሁም የመንግስት ተሽከርካሪዎች አቃጥለዋል።
አቶ ባህሩ ጥቃቱን አስቀድሞ መከላከል ያልተቻለው ጥቃቱን የፈጸሙ ሸማቂዎች ቁጥርና የመንግስት ኃይሎች ባለመመጣጠኑ መሆኑን በመግለጽ በአሁኑ ጊዜ ግን ተጨማሪ ኃይል ወደ ከተማው ገብቷል ብለዋል።
ምነወራና ከነቲ ባይነሳቤኩኒ ዚረኪሳማሳሳዩ ናሙስ መወራናት ዋንቴ
የጸጥታ ኃይል ብዛት ከስነ ምግባር አንጻር አይገለጽም። ነገር ግን ጥቂት ነበሩ። ከባኮ ወደኛ የተላኩ ቢኖሩም ለሌላ ግዳጅ ተመልሰው ሄደዋል። የመጣው የሸማቂ ቡድን ኃይል ብዙ ከመሆኑ የተነሳ ቦታ ይዞ የነበረውን ሚሊሻ በኃይል ሰብረው ነው የገባው። ከተማ ባለው ጥቂት ኃይላችን ትንሽ ከተማ በሙሉ መከላከል አልተቻለም። አሁን ግን በርከት ያለ ቁጥር ያለው ኃይል ገብቷል። ከተማው ተረጋግቶ ህብረተሰቡም ወደ የእንቅስቃሴ እየተመለሰ ነው። በስጋት ከተማው ለቀው ለመውጣትም ያሰቡ ሰዎች ነበሩ። አሁን ግን መንግስት አከባቢውን ሰላም እንደማያደርግ ቃል በመግባቱ ውይይት በማድረግ መልሰናቸዋል።
ከአይን እማኞች መካከል ጥቃቱ ብሔር ተኮር ነበር በማለት ላነሱት አስተዳዳሪው ሲመልሱ
ሰባን አደባይቶን ጠይወልት ቀባት ነጄስን
በብሔር ለይተው ሳይሆን በጅብላ ነበር የገደሉት። የተዘረፈ ኦሮሞና አማራ እንዳለ ሁሉ ከሁሉም ወገን የተገደለ አለ። ይህ ኃይል የጥፋት ኃይል በመሆኑ መንግስትን የሚደግፉ ሰዎችን ይገላሉ። ስለዚህ አንዱን ገድለው አንዱን አልተዋም።
የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ቃል አቀባይ ከቨርጂኒያ በሰጡት ምላሽ በዕለቱ በስፍራው ጥቃት ማድረሳቸውን አምነው የገደልነው ግን በካምፕ ውስጥ ሲሰለጥኑ የነበሩ የአማራ ኃይሎችን እንጂ ሰላማዊ ሰዎችን አይደለም ሲሉ አስተባብለዋል። የእነሱ ታጣቂዎች መርጠው የገደሉት ከአኗ አቅራቢያ ይሰለጥን ነበር ያሉትን የሚሊሻ ኃይል መሆኑን ተናግረዋል። ሰላማዊ ሰዎችን ደግሞ የገደሉት በአካባቢ የሚንቀሳቀሱ የመንግስት ኃይሎች መሆናቸውን ገልጸዋል። የመንግስት ኃይሎች ናቸው ሲቪሎችን የገደሉት ብለው ቃል አቀባዩ ለተናገሩት የወረዳው አስተዳዳሪ በሰጡት ምላሽ
የመንግስት ኃይል ድርጊቱን አልፈጸመም። ድርጊቱን የፈጸሙት የጥፋት ኃይሎች ናቸው። የመንግስት ኃይል የህዝብ ድጋፍ የህዝብ ደጀን ነው። ታጣቂዎቹ እኮ አንድ ቤት ገብተው እስከ 5 ሰው በመሳሪያ ብቻ ሳይሆን ቢላ በመጠቀም ጭምር የጨረሱ ናቸው። ሴቶችን ጭምር ነው የገደሉት።
የአሜሪካ ድምጽ በስፍራው በአካል ተገኝቶ ያነጋገራቸው ቤተሰቦች ልጆቻቸው የተገደሉባቸው ኦነግ ሸኔ ብለው በጠሯቸው ታጣቂዎች መሆኑን ተናግረዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ናኩርን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ እንሻገር። ከኦሮሚያ ክልል አብዛኞቹም ከቄለም ወለጋ ተፈናቅለው በአማራ ክልል ሰሜን ወሎ ጃራ መጠለያ ካምፕ ውስጥ በሚኖሩት በተከፈተባቸው ተኩስ ተፈናቃዮች በአካባቢው የጸጥታ ኃይሎች ላይ ጉዳት መድረሱን ፖሊስ አስታውቋል። የአፋር ክልል ጭፍራ ወረዳን ከአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ጋር በሚያጎራብተው ድሌ ሮቃ ቀበሌ ጃራ መጠለያ በአካባቢውና በአፋር ታጣቂዎች መካከል በትላንትናው ዕለት ተቀሰቀሰ በተባለ በዚህ የተኩስ ልውውጥ ተፈናቃዮች ከየትኛውም ወገንና ምን ያህል እንደሆኑ ባናውቅም የሞቱና የቆሰሉ ግን አሉ ብለዋል። የሰሜን ወሎ ፖሊስና ግጭቱ የተቀሰቀሰበት አካባቢ አመራር እንደሚሉት በትንሹ 3 ሰዎች ከባድ ጉዳት ደርሶባቸው ለሕክምና ወደ ወልዲያ ተልከዋል። በአፋር ክልል የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ በበኩላቸው የደረሰውን ጉዳት አጣርተው ይፋ እናደርጋለን ያሉት፣ ተፈናቅለው በመጠለያ ጣቢያ የሚገኙ አስተያየት ሰጪዎች ግን ለዳግም ችግር ተጋልጠናል፣ ተገቢው የደህንነት ጥበቃ አልተደረገልንም ሲሉ ቅሬታቸውን አሰምተዋል። መስፍን አራጌን የተከታተለው።
ከኦሮሚያ ክልል በተለይ ከቄለም ወለጋና አካባቢው የመጡ ተፈናቃዮችን የአማራ ክልል መንግስት ያሰፈረው ሰሜን ወሎ ዞን ሀብሮ ወረዳ ድሌ ሮቃ ቀበሌ ጃራ እየተባለ በሚጠራው አካባቢ ነው። መጠለያ ጣቢያውን እየጠበቁ በሚገኙ የድሌ ሮቃ ቀበሌ ታጣቂዎችና ከአጎራባቹ አፋር ክልል ጭፍራና እዋ አካባቢዎች መጥተዋል በተባሉ ታጣቂዎች መካከል በጦር መሳሪያ የታገዘ ግጭት ትናንት እኩለ ቀን ላይ ተቀስቅሶ እንደነበር ከስፍራው የደረሰ መረጃ ያመለክታል። ቤት ንብረታችንን አተን ህይወታችንን ለማትረፍ ከወለጋ አካባቢ የመጣን ተፈናቃዮች ለዳግም ችግር ተጋልጠናል ይላሉ። በግጭቱ ምክንያት ከመጠለያ ጣቢያው ርቀው መደበቃቸውን ትናንት ለአሜሪካ ድምጽ የገለጹ አስተያየት ሰጪ፣
አሁን ተኩስ አይሰማም? አሁን ተኩስ ከባድ ተኩስ እኮ አለ። አሁን ተፈናቃዩ ወደኋላ ወደ አማራው የተወሰነ እየሄደ ነው። ሌላውም ሆርማ ገብቷል።
ጫካ ውስጥ ማለት ሆነው?
አዎ ጫካ ውስጥ ገብቷል። በቃ ደግሞ በረሃ ነው። 2 ሰዓት ከቆየ እንኳን ህጻን ልጅ በቃ ማንም ሰው በውሃ ጥም ነው የሞተው።
ከቄለም ወለጋ ከሰባት ልጆቻቸው ጋር ተፈናቅለው የመጡት አንዲት እናት በበኩላቸው በተለይ ሴትና ህጻናት ለጉዳት እየተዳረጉ ነው ብለዋል።
ወላ ሴትና ልጅ በጣም እየተሰቃየ ነው ያለው። በበረሃ መቃጠል ነው የያዝ ነው። እኛ ምንም የምናደርገው ነገር የለም። መንግስት ሜዲያ ላይ አምጥቶ አፈሰሰ መልሶ ደግሞ ይኸው እንድንቃጠልና በጦርነት ደግሞ እንድንሰቃይ ማድረግ ይዟል። ችግሩ ምን እንዲሆን አልገባንም። ጫካ ላይ ነው ያለ ነው። አሁን
ግጭቱን ሸሽተው ሸለቆና ጫካ ከገቡት ባሻገር በባለ 3 እግር ተሽከርካሪ ባጃጅ የ3 ሰዓት ጉዞ አድርገው በድሌ ሮቃ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው የሚገኙት በመቶዎች እንደሚገመቱ ዛሬ ለአሜሪካ ድምጽ ገልጸዋል። ግጭቱ ተቀሰቀሰ የተባለባት በሀብሮ ወረዳ የቁጥር 24 ድሌ ሮቃ ቀበሌ አስተዳዳሪ ሰኢድ አህመድ በመጠለያ ካምፖ የሰፈሩትን ተፈናቃዮች ለማባረር ተደራጅቶ የመጣ ኃይል ነው ጥቃቱን እየሰነዘረው ይላሉ።
ስደተኞች ካምፕ ተብሎ ጃራ የሚባል ቦታ ብዙ ኢንቨስትመንት የሆነበት ካምፕ ነው። ከወለንጋ ተፈናቅለው የመጡ ወገኖቻችን እዛ ተቀምጠዋል። እዛ መጠለያ ላይ እነሱን እዛ መጠለያ ለማባረር እና እነሱን ለመንታት ከአፋር በኩል ተደራጅቶ የመጣ ኃይል ነው የመጣው።
በአፋር ክልል የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ በበኩላቸው በአካባቢው ያለው ግጭት ከእንስሳት ጋር የተያያዘ ነው፣ ግጭቱንም በማስቆም አሁን አንጻራዊ ሰላም ሰፍኗል ብለዋል።
እንስሳት ጋር ተያይዞ ያለ ግጭቶች ናቸው ያሉት። ስለዚህ በዚህ ዙሪያ ያሉት ግጭቶች ናቸው። ያን ደግሞ ማለት ነው እንግዲህ በላይ በኩል ላሉት አመራሮች አብሮ ደውለን በኋላ መልሱ ብለናል። በኛም በኩል ደግሞ እንደዚህ ያሉት እንስሳዎቻቸው ወደ ታይዞ ቀርቡ ብለን ነው እንቅስቃሴ ሰጥተናል።
የደረሰ ጉዳት ይኖር ይሆን
እንግዲህ
ተፈናቃዮቹ ከየትኛው ወገን እንደሆነ ባናውቅም በተኩስ ልውውጡ ከሞት እስከ አካል ጉዳት ደርሷል ሲሉ በሰሜን ወሎ ዞን ሀብሮ ወረዳ የሃሮ ንዑስ ወረዳ ፖሊስ አዛዥ ኮማንደር ወንዳ ጥር ወረታ ግን በአካባቢው የጸጥታ ኃይል አባላትና በተፈናቃይ ላይ ከባድ የመቁሰል አደጋ ስለመድረሱ እንጂ የሞተ ስለመኖሩ ያሉት ነገር የለም።
ያሮና አካባቢው የቁጥር 24 ድሌሮጣ የጸጥታ ኃይል ካምፑን ተረክቦ እየጠበቀ ይገኛል። እዛ በሚጠብቁበት ላይ ነው ከአፋር በኩል በርከት ያለ ታጣቂ መጥቶ ከካምፑ ላይ ተኩስ የከፈቱባቸው። ካምፑን እንዲጠብቁ ካስቀመጣቸው ሚሊሻዎች ሁለት ግለሰቦች ከባድ ጉዳት ደርሶባቸዋል። ስደተኛ ጣቢያ ውስጥ የነበሩ ከኦሮሚያ በማንነታቸው ተፈናቅለው የመጡ አማራዎች አንድ ሰው ከባድ ጉዳት ወይም ቆስሏል። እነዚህ ጉዳተኞች በወልዲያ ተክላላ ሆስፒታል ሕክምና እየተደረገላቸው ይገኛል።
በአንጻሩ የቁጥር 24 ድሌ ሮቃ ቀበሌ አስተዳዳሪ አቶ ሰይድ በተኩስ ልውውጡ ጉዳት የደረሰባቸውን ተፈናቃዮች ቁጥር 2 ያደርሱታል።
ከተፈናቃዮቹ 2 ሰው ቆስለዋል። ከእኛ ከነዋሪዎቹ ደግሞ 1 ሰው ቆስሏል። መከላከያ ገብቶ ነው አሁን ተወሰነ ያረጋጋው። ተፈናቃው እንዳለ ተበትኖ በእግሩ ጫካ ገብቷል። ለመንበርም የተጠጋለ መንግስት ባለበት ሀገር ጦርነት ሸሽተው መጥተው እዚህ ጦርነት ሲገጥማቸው በጣም አድርጎ የሚያሳዝን ነው።
በአፋር ክልል የጭፍራ ወረዳ አስተዳደርና ጸጥታ ዘርፍ ኃላፊ ናቸው የተባሉት ወግሪስ አርባን ስለደረሰው ጉዳትና እየተወሰደ ስላለው መፍትሄ ለማናገር ስንደውልላቸው ተከታዩም ብለው ስልካቸውን ዘግተውታል።
የነገሩ ሰዎች ጋር ተገናኝ
ተፈናቃዮቹ የሰፈሩበት ካምፕ የተሰራው በአፋር ክልል በጭፍራ ወረዳ ወሰን ውስጥ ነው የሚሉት የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ፣ ይህም ለግጭት ሌላ መንስኤ እንደሆነ ጠቁመው ግጭቱን በውይይት ለመፍታት ግን ይሰራል ብለዋል።
ካምፑ የጭፍራ ሆኖ ሳለ ከላይ ማለት ነው የማሰር ሁኔታዎች ይታያል።
ተፈናቃዮቹ የሰፈሩበት ማለት ሆኖ
የሰፈሩበት ቦታ የጭፍራ ቦታ ነው ቦታው በዋናነት። ስለዚህ ከሰሜኑ ጦርነት ጋር ተያይዞ ማለት ነው በነበረው ሁኔታ እዛ ህብረተሰብ ከተፈናቀሉት እዛ ሰፍረው ነበር ማለት ነው። ከዛ ተያይዞ ያሉ ችግሮች ናቸው አብዛኛው። ስለዚህም ደግሞ ማለት ነው በመነጋገር የሚፈቱ ናቸው ነው ማለት።
ኮማንደሩ እንዳጠር በበኩላቸው ከቦታው የባለቤትነት ጉዳይ ጋር ተያይዞ የሁለቱም ክልል አመራሮች እንደ ደረጃቸው ውይይት እንዳደረጉና መግባባት ላይ ተደርሶ እንደነበር ያስታውሳሉ።
ከዚህ በፊትም ጃራ ካምፕ እኛ ነው ምናምን የማለት ነገር ነበረ። ነገር ግን እኛ ከአፋር አመራሮች ጭምር የተለያዩ ስብሰባዎችን መድረኮችን አካሂደናል። አፋር አማራ ሰላም እንዲሆን በመካከል የሚያጣሉ በአፋርም በኩል ካሉ በአማራም በኩል ጠብን የሚቀሰቅሱ ካሉ እነዚህን በህግ ቁጥጥር ስር አድርገን ከመዳኘት አኳያ የሁለቱ ክልል አመራር ስምምነት የደረስንበት አለ። ነገር ግን ሰላም እንዳይፈጠር በብጥብጥ ትርፍ የሚያገኙ ሰዎችም ጭምር ይመስላሉ። እነዚህ ሰዎች ናቸው አሁን ትንሽ እየተነኮሱ ያሉት።
በአማራ ክልል ሰሜን ወሎ ዞን ሀብር ወረዳ እና በአፋር ክልል ጭፍራ ወረዳ ጎራባች ቀበሌዎች በተለያዩ ጊዜያት በውሃ በግጦሽ እና በከብት ዘረፋ ግጭቶች የሚፈጠሩበት መሆኑ እየታወቀ እዚህ አካባቢ እንድንሰፈር ሲደረግ ለደህንነታችን ጥበቃ መደረግ ነበረበት ብለዋል ተፈናቃዮቹ።
መንግስት እዚህ ቦታ የታስቀመጠን የጦር ቦታ መሆኑን ያውቃል። እኛን ሲያሰፍር መከላከያ ማኖር የለበትም። ህዝብን ሜዳ ላይ ጥሎ መተው ደግሞ ለሱ ተገቢ አይደለም።
በሚሊሻ ነው የሚጠብቀው። ይገርማል። ህዝቡ ከአስር ሺህ በላይ የሆነ ህዝብ ነው እስካሁን የመንግስት አካል ሳይሆን መጠበቅ የያዘን የአካባቢው አርሶ አደር ገበሬ እየጠበቀን ያለን።
ኮማንደሩ እንዳጠር ስለ ጉዳዩ አሳሳቢነት ቀደም ሲል ጥቆማ መቅረቡን አስታውሰው አሁንም የፌዴራል የጸጥታ ኃይሎች አካባቢው ላይ እንዲሰፍሩ ጠይቀዋል።
ቢያንስ ፌዴራል ፖሊስ ወይም መከላከያ እዛ ደንበሩ ላይ ሆኖ ቢጠብቅ እና እኩይ ተግባር ያላቸውን ሰዎች አስፈላጊም ከሆነ እርምጃ እየወሰደ ደንበሩን ቢያስከብርልን፣ ከሁለቱ አንዱ ኃይል መንግስት መመደብ አለበት እያሉ የእኛም የጸጥታ መዋቅሩ ሁልጊዜ ያነሳሉ። እንደ ወረዳም እኛም ሪፖርት አድርገናል። ወረዳው ዞኑም ተቀብሎ ለሚመለከተው አካል ሪፖርት አድርጓል። ነገር ግን እስካሁን ምላሽ የለም። ቀጣይ በአስቸኳይ የፌዴራል ፖሊስ ወይንም መከላከያ እዛ ቦታ ቢመድብልን ብለን እናሳስባለን።
የአካባቢውን ጸጥታ ለመመለስ በአካባቢው ያለው የመከላከያ ሰራዊት እንዲገባ መደረጉን ኮማንደር ወንዳ አጥር ጠቁመው ፖሊስ ግጭቱን ሽሽት የተጠፋፉ ቤተሰቦችን የማገናኘት ስራ እየሰራ መሆኑን ገልጸዋል።
ካምፕ ውስጥ ያሉ ተፈናቃዮች አባትና ልጅ፣ እናትና ልጅ ተነጣጥለው በየጫካው ተበታትነው ነበረ። እነሱን በየጫካው እየፈለገ ፖሊስ ከጸጥታ መዋቅሩ ጋር እነሱን ወደ ነበሩበት ቦታ የማገኘትና እናትና ልጅን የማገናኘት ስራ ነው ሲሰራ የዋለው።
የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ማንነትን መሰረት አድርጎ ከወለጋ ተፈናቅለዋል ያላቸውን 10,000 የሚጠጉ ሰዎች ወደ ጃራ መጠለያ ጣቢያ እንዳሰፈረ በቅርቡ ይፋ ማድረጉ ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
አ አመሰግናለሁ መስፍን። ተከታዩ ዘገባ አድማጮች ወደ ጎንደር የሚወስደን ነው። በሰሜን ጎንደር ዞን ዳባት ወረዳ የሚገኘውን ዓለም ዋጭ የኤርትራ ስደተኞች ጣቢያ የጎበኙት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከስደተኞቹ ተወካዮች ጋር ተወያይተዋል። በውይይቱም ስደተኞቹ የተጓደሉ መሠረተ ልማቶች እንዲሟሉ ሲሉ ጠይቀዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ድርጅት ቃል አቀባይ በአካል ንጉሴ ተገቢውን ምላሽ ለመስጠት የለጋሾች ድጋፍ ያስፈልጋል ነው ያሉት። አስቴር ምስጋናው ናት የተከታተለችው።
የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ በአካል ንጉሴ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ የስደተኞችን መጠለያ ጣቢያ በጎበኙበት ወቅት ከስደተኞቹ ለተነሱ የምግብና የመጠለያ ችግር ምላሽ ለመስጠት የለጋሽ ድርጅቶች ድጋፍ እንደሚያስፈልግ ተናግረዋል።
ለስደተኞች ቀርብ የነበረው የሬሽን ድጋፍ በ50% ቀንሷል። ይሄ ከሆነ በኋላ የተወሰኑ መሻሻሎች ቢኖሩም በሚጠበቀው ልክ አይደለም። ስለዚህ ስደተኞቹ አስፈላጊ ድጋፍ እየተደረገልን አይደለም የሚል እንዲሁ ጥያቄ አቅርበዋል። ጠንከር ያለ ነው ጥያቄያቸውም። እኛም በተደጋጋሚ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ስናሳስብ ቆይተናል። ምክንያቱም ለስደተኞች የሚቀርብ ድጋፍን በተመለከተ ኃላፊነቱን የሚወስዱት የዓለም አቀፉ ማህበረሰብ አካላት ናቸው። ሆኖም ግን ከአመት አመት ይሄ ድጋፍ ማሽቆልቆል ይታይበታል።
የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ያደረጉትን የሶስት ቀናት ጉብኝት ያጠናቀቁት በትላንትናው እለት ነው። ኮሚሽነሩ በቆይታቸው በሰሜን ጎንደር ዞን ዳባት ወረዳ የሚገኘውን የኤርትራ ስደተኞች መጠለያ ጎብኝተዋል። ኮሚሽኑ ጉብኝቱን አስመልክቶ ባሰፈረው ጽሁፍ ለስደተኞቹ የሚሰጠውን አገልግሎት ለማጠናከር የበለጠ ድጋፍ ያስፈልጋል ብሏል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል ወደ አማራ ክልል ሰሜን ጎንደር ዞን ዳባት ወረዳ በዓለም ዋጭ የኤርትራ ስደተኞች መጠለያ ጣቢያ እንደሚገኙና የስደተኞች ሊቀመንበር መሆናቸውን የተናገሩት መርጌታ ሰለሞን ተስፋ ሚካኤል የተባበሩት መንግስታት ድርጅት በስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ መጎብኘታቸው እንዳስደሰታቸው ገልጸው በመጠለያው የምግብ የመጠለያና ሌሎች ችግሮች እንዲስተካከሉ ጥያቄ ማቅረባቸውን ለአሜሪካ ድምጽ ተናግረዋል።
ሀየር ኮሚሽነሩ አቶ ፊሊፖ ግራንዲ ትላንትና እንደመጡ በተወያየንበት ዙሪያ የሚመለከት መጀመሪያ ስለ ዘላቂ መፍትሄ ነው። ዘላቂ መፍትሄ ስንል አንደኛው ወደ ሶስተኛ ሀገር የሚሄድ ሁለተኛው ደግሞ ወደ ሀገር የመመለስና የሎካል ኢንቴግሬሽን ከህብረተሰብ ጋራ አብረን የመስራት እድል መፍጠር የሚባል ነገር ነው። ስለኛ ስለ ኤርትራውያን ስደተኞች ወደ ውጭ ሀገር የሚሄድ እድል ምን የተያዘ የግሩፕ ሪሰትልመንት እድል አለ የሚል ጥያቄ ነው የጠየቅነው።
የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ አቶ በአካል ንጉሴ ከስደተኞች በብዛት የተነሳው ጥያቄ ወደ ሶስተኛ ሀገር የመሻገር ሲሆን ይህም የተቀባይ ሀገራት ፍላጎት ቁጥር በእጅጉ መቀነሱን ተናግረዋል።
ስደተኞችን ወደ ሀገራቸው መውሰድ የሚፈልጉ ሀገራት ይህን ያክል ከዚህ ስደተኛ መውሰድ ፈልጋለሁ ብለው ዩኤንኤችሲአር ያቀርባሉ። ያ ኮታ ሲመጣ ዩኤንኤችሲአር በሚያደርገው ሽግግር ውስጥ የእኛም የተወሰነ ሚና ሊኖረን ይችላል። እንደዛ አድርጎ ማሻገር ነው። አሁን መሰረታዊ ችግሩ ምንድን ነው? ይሄ እድል ከአመት አመት እየጠበበ መጥቷል። እንግዲህ በተቀባይ ሀገራት ፍላጎት ምክንያት ነው ይሄ የሆነው እና ይህን በተሻለ ሁኔታ ወደፊት ስደተኞች የሶስተኛ ሀገር እድል እንዲያገኙ በማመቻቸት በኩል ዩኤንኤችሲአር የራሱን ጥረት እንዲያደርግ ጥያቄው ከተነሳ በኋላ ከዛ በፊትም ውይይቶች በተደጋጋሚ ተደርገዋል እና ጥረቶች እናደርጋለን፣ ጥረቶችንም በሰፊው እንቀጥልባቸዋለን የሚል ምላሽ ነው የተሰጠው። ምክንያቱም ዩኤንኤችሲአርም በራሱ የሚሰጠው አይደለም ይሄ ያገኛቸውን እድሎች መጠቀም ነው እንጂ እድሉ የሚመጣው ከሌሎች ሀገራት ነው በዋናነት ከዩናይትድ ስቴትስ፣ ከካናዳ፣ አውስትራሊያ እና ከሌሎች አውሮፓ ሀገራት የሚመጡ ኮታዎች ናቸው። እነዛ ኮታዎች ከአመት አመት እንግዲህ ዓለም አቀፋዊ ሁኔታዎችም አሁን ባለመፍቀዳቸው ይመስለኛል እየጠበቡ መጥተዋል እና ይሄ እንግዲህ ዞሮ ዞሮ አድቮኬሲ ይፈልጋል። እድሉ በተገኘበት ሁኔታ ግን ስደተኞች ያንን እድል እንዲጠቀሙ ይደረጋል። በዋናነት ግን በእኛ ቁጥጥር ስር ያለ ጉዳይ አይደለም። በእኛ ጥረት፣ በእኛ ፍላጎት የሚሳካ አይደለም። ስደተኞች ግን ይህን እድል ካገኙ በማመቻቸቱ በኩል ከዛ በኋላ ያለውን ሂደት በማሳለጥ በኩል የኢትዮጵያ መንግስት አስፈላጊውን እንደሚያደርግ ቃል ገብቷል። በእኛም ተቋማችን ይሄን እንደሚያስፈጽም ቃል ተገብቷል። ሆኖም እድሎቹ በምን ደረጃ በሚልክ ይመጣሉ የሚለው ወደፊት የምናየው ነው።
በሰሜን ጎንደር ዞን ዳባት ወረዳ አለምዋጭ ተብሎ በሚጠራው የኤርትራውያን ስደተኞች መጠለያ ጣቢያ 23,000 የሚሆኑ ስደተኞች የሚገኙ ሲሆን በዳባት ከተማ ከማህበረሰቡ ጋር ተቀላቅለው የሚገኙት ደግሞ 3,000 በላይ እንደሚጠጉ የስደተኞቹ መጠለያ ጣቢያ ሊቀመንበር መርጌታ ሰለሞን ተስፋ ሚካኤል ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ክብራትና ክብራን አድማጭ ተመልካቾቻችን፣ ለመጽሔቱ የመጨረሻ ወደ ሆነው ርዕስ ነው የምንሻገረው። ወደ መቀሌም ይወስድናል። ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተለይተው የራሳቸውን ጠቅላይ ቤተ ክህነት ማቋቋማቸውን ይፋ አድርገው የነበሩት በትግራይ ክልል የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አህጉረ ስብከት በጊዜው በክልሉ አቋቁመነዋል ባሉት መንበረ ሰላማ ከሳቴ ብርሃን ቤተ ክህነት እንደማይደራደሩና በዚያው እንደሚቀጥሉ አስታውቀዋል ይለናል ሙሉጌታ አጽብሀ በጉዳዩ ላይ ባጠናቀረው ተከታዩ ዘገባ።
ባለፈው ዓመት 2014 ዓ.ም በትግራይ ክልል የሚገኙ ሀገረ ስብከቶች ባወጡት መግለጫ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው የራሳቸው ጠቅላይ ቤተ ክህነት በመመስረት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት በማለት ሰይመውት ነበር። የዚህ ተቋም አመራሮች ጥር 29ና 30 2015 ዓ.ም ውይይት በማካሄድ መግለጫ አውጥተዋል። መቀለ ውስጥ የተሰጠው መግለጫ በጽሑፍ ያነበቡት መልአከ ብርሃናት ገብረስላሴ ሕሸም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይቶ በትግራይ ክልል የተቋቋመው ቤተ ክህነት ለድርድር የማይቀርብ ነው ብለዋል።
ተደፊዕናን ብደም ተጋሩ ልህሉናናን ድሕነትናን ህዝብ ትግራይ ዝተመሰረተ መንበረ ሰላማ ከሳቴ ብርሃን ላዕለዋይ ቤተ ክህነት ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ሕዝብ እውን
ግፍ ደርሶብንና ተገፍተን ለትግራይ ህዝብ ህልውናና ደህንነት የተመሰረተው የትግራይ ኦርቶዶክስ ቤተ ክርስቲያን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት አሁንም ወደ ድርድር ሳናቀርብ ከሊቃውንቶችና መላው ህዝባችን አጠናክረን እንደምንቀጥል እናረጋግጣለን ነው ያሉት። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ላይ የተደረገው የሰላም ስምምነት እንደሚደግፉ ከዚህ ቀደም መግለጻቸው አስታውሰው አሁንም የተፈናቀለው ህዝባችን ወደ ቀየው ስላልተመለሰ በረሃብና በበሽታ እየተሰቃየ ስላለ የህዝባችን መከራና ስቃይ እንዲበቃ በተስማሙበት መሰረት ተግባራዊ እንዲያደርጉ በህዝባችን ስም እንጠይቃለን ብለዋል። ባወጡት መግለጫ በቅርብ ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየታየ ስላለው ክስተት ግን ያሉት ነገር የለም። የቀረበው የጽሑፍ መግለጫ ከማንበብ ውጭ ከጋዜጠኞች ጋር የተደረገ የጥያቄና መልስ መርሃ ግብር አልነበረም። በተመሳሳይ ዜና በትግርኛና ግዕዝ ቋንቋ የተዘጋጀ መጽሐፈ ቅዳሴም በመቀለ ከተማ ፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ ውስጥ ተመርቋል። በቤተ ክህነቱ ጉዳይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት መልስ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። በጉዳዩ በቀጥታ ቤተክርስቲያኗ እስካሁን የሰጠችው ምላሽ የለም። ሆኖም ባለፈው ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታየው ክስተት ተከትሎ በትግራይ ቤተ ክህነት ምስረታ አስመልክቶ በተነሳበት ወቅት ቅዱስ ሲኖዶስ በትግራይ ክልል የተከሰተውን ጦርነት ተከትሎ በክልሉ የሚኖሩ የቤተ ክርስቲያኒቱ አባቶች ከሰጡት መግለጫ መረዳት እንደሚቻለውና መላው ህዝበ ክርስቲያን እንደሚያውቀው የቤተ ክርስቲያኒቱ ህጎችና ቀኖናዎች ጥሰው ህገወጥ ሲኖዶስ አልመሰረቱም፣ ጳጳሳትንም አልሾሙም ብለው በአሁኑ ጊዜ አዲስ ከተሾሙ ጳጳሳት ጉዳይ ጋር ሊነጻጸር እንደማይገባ ሲኖዶሱ ባወጣው መግለጫ ገልጾ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን ወደ ሁለተኛው አጋማሽ ዘልቋል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:49 ያመለክታል። ቀደም ብዬ በመግቢያው ጠቆም እንዳደረግኩት የትላንቱን የፕሬዚዳንት ባይደንን ዓመታዊ ንግግር ወደ ተመለከቱ ዘገባዎች ነው የምናልፈው። በትላንትናው ምሽት በስፍራው ከነበሩ ባልደረቦቻችን አንዱ ሀብታሙ ስዩም እዚያ አጠገቤ ይገኛል። ወደ እሱ ነው የምናመራው በዚህ መሸጋገሪያ። እንኳን ደህና መጣ።
እንኳን ደህና ቆየኛ ብላ
ማታ 10 በስቶብህ እንዳመሸት ተረድቻለሁኝ። ሁልጊዜ በዚህ ሰዓት በያመቱ ተደፍ ተደፍ እንላለንና ብዙ ጉዳዮች አሉ። ማታ ነው ምሽት ነው የተደረገው። ግን በቀጥታ ወደ መድረኩና ዝግጅት ወደ ነበረበት ቦታ ከመሄዳችን በፊት ምን ይመስል ነበር ከተማው? የንግግሩ የተጠበቀ ነው። አመታዊ ንግግርነቱ ቢታወቅም ደግሞ በአገሪቱ ውስጥ ካሉ ከተለያዩ ሁኔታዎች ጋርም ተዛምዶ ትኩረት የሚሹ ጉዳዮች እንደመኖራቸው ተዘዋውረህ የማየት እድል እንደነበረ ተረድቻለሁና ምን ይመስል ነበር ድባቡ የከተማው?
ያው እንግዲህ እንደምታውቀው አሉላ፣ አንተም ቀደም ብለህ እንደጠቀስከው ይሄ በየአመቱ የሚጠበቅ ቁልፍ ፖለቲካዊ ሁነት ነው። የሀገሪቱ ፕሬዚደንት ለህዝብ ተወካዮች ምክር ቤት፣ ለህግ መወሰኛው ምክር ቤት አባላት ፊት ለፊት በመቆም ሀገሪቱ ባለፈው አመት ውስጥ በምን ሁኔታ እንዳሳለፈች፣ የመጪ ዘመን ጉዞዋ ምን እንደሚሆን ጠቅለል አድርገው የሚያብራሩበት እጅግ የሚጠበቅ ሁነት ነው። ትናንትም እንግዲህ በዚህ መሰረት ባይደን ጆ ባይደን ፕሬዚደንት ባይደን ለሁለተኛ ጊዜ ተገኝተው ንግግር አድርገዋል። ንግግራቸው ከመጀመሩ ከጥቂት ሰዓታት በፊት ጀምሮ ከፍተኛ የሆነ የጸጥታ ቁጥጥር ነበረ። ዘዌስ ካፒታል ኮምፕሌክስ ተብሎ የሚጠራው ትልቁ ህንፃ እና አካባቢው ባሉ መንገዶች ዝግ ነበሩ። ለየት ባለ መልኩ ከዚህ በፊት ከነበረው ትንሽ ምናልባት የሚጠቀሰው አጥር ቆሞ ነበረ፣ የተለያየ አጥር ቆሞ ነበረ። እንዲሁም ያ አጥር በመቆሙ ምክንያት ሪፐብሊካኖች የባይደንን አስተዳደር በነገር ሸንቆጥ ለማድረግ እየተጠቀሙ ይገኛሉ። የአጥርን ጠቀሜታ ቀደም ብለን ነግረናችሁ ነበረ፣ አልሰማችሁም አይነት ማለት ነው። በሀገሪቱ ደቡባዊ ድንበር በኩል አጥር መቆም አለበት ሲሉ ሲከራከሩ መኖራቸው ስለነበረ ማለት ነው። በአጠቃላይ ከረር ያለ የሚባል አይነት ጥብቅ ቁጥጥርና የጸጥታ ስምሪት ነበረ። ያም ቢሆን በአብዛኛው በሰላም ያለቀ ነበረ።
እንግዲህ ወደ ጉዳዩ ወደ ዋናው መሰረተ ጉዳይ እንብርት እንዝለቅና በንግግራቸው በርካታ ጉዳዮችን ዳሰዋል። በየአመቱ እንደሚደረገው መሪዎች ማሳየት የሚፈልጉትን እንዲሁም ደግሞ ለአሜሪካ ሕዝብ የሚያሳዩትን ያህል ሁለቱ ምክር ቤቶች አንድ ቦታ መጥተው የሚነጋገሩበት ነው እና አስማሚ የሆኑትን የሚያከራክሩትን፣ አከናወን የሚሉትን በተለየ ትኩረት መናገር የሚፈልጉበት ብዙም አድማጭ የሚያገኙበት ጊዜ ነው። የትኞቹ አበይት ነበሩ ትላለህ? በንግግሩን በስፍራ ሆኖ እንደተከታተለ ሰው
እንግዲህ በምክር ቤቱ ባህል መሰረት መጀመሪያ ላይ ንግግር የሚያደርጉት የሀገሪቱ ፕሬዚደንት ናቸው። ከዛ በኋላ ደግሞ የተቀናቃኙ ፓርቲ ተወካይ የመልስ ንግግር ያደርጋል። ባይደን 80 ደቂቃ የሚጠጋ ያክል ንግግር አድርገዋል። በአጠቃላይ አሜሪካ በፈተና ውስጥ ብታልፍም ሁሌም በድል የምትወጣ ሀገር መሆኗን በማስቀደም ንግግራቸውን ጀምረዋል። እሳቸው ትልቅ ትኩረት የሰጡት በምጣኔ ሀብት ረገድ የተመዘገቡ ስኬቶችን ነው። የስራ አጥ ቁጥርን በታሪክ ሊጠቀስ በሚችል መንገድ መቀነሳቸውን፣ አስተዳደራቸው ዜጎችን ከኑሮ ውድነት ጫና የሚታደጉ እርምጃዎችን መውሰዳቸውን፣ የመሰረተ ልማት ግንባታን፣ የጤና ሽፋንን የተመለከቱ የተሻሉ ስራዎችን እንደሰሩ ለመስራት እንደሚሞክሩም ጠቅሰዋል። ከዚህ በተጨማሪ የሀገሪቱን ሕዝብ እየፈተኑ ያሉ ተግዳሮቶችም መነሳታቸው አልቀረም። በጤና እንዲሁም ደግሞ በአስተዳደራዊ ጉዳዮች መካከል ከጤና ጋር በተያያዘ እንደምታውቀው አሉላም አንተም በተደጋጋሚ ሰምት ይሆናል ኦፒዮይድ የሚባል አደንዛዥ እጽ በርካታ ወጣቶችን ሕይወት እየቀጠፈ ያለ እጽ ዝውውር ዩናይትድ ስቴትስን እየፈተነ ይገኛል። ስለዚህ ይህንን በማስቆም ረገድ መንግስታቸው ሊወጣ ያሰባቸውን ጉዳዮች አጋርተዋል። ሌላው ደግሞ በፖሊስ ያልተገባ አሰራርና ኃይል አጠቃቀም ምክንያት እንዲሁ ህይወታቸውን የሚያጡ በርካታዎች አሉ። ያንን በተመለከተ ሊተገበሩ የሚገቡ የፖሊስ መዋቅራዊ ማሻሻያዎች እንዲሁም ደግሞ የማህበረሰብ ተሳትፎን የተመለከቱ ንግግሮችን አድርገዋል። ከዚያ በተሻገረ ደግሞ የውጭ ጉዳይን በተመለከተ የዩክሬኑን ጦርነት፣ ከቻይና ጋር ያለውን ዲፕሎማሲያዊ ፍጥጫ እንዲሁም ሌሎች ጉዳዮችን አነሳስተው አውስተዋል። እንደው በአጠቃላይ ሳንናገር የማናልፈው ሌላው ጉዳይ በሁለቱ አውራ ፓርቲዎች መካከል ያለው ጽንፍና ጽንፍ ላይ የረገጠ አቋም ጠቦ ለሀገሪቱ የሚበጁ ሌሎች ስራዎች እንዲሰሩ የአንድነት መልእክትም ባይደን በዚህ ንግግራቸው ላይ አስተላልፈዋል።
ተማጽኖ ነው የተባለላቸው። የተከፋፈለ ምክር ቤት እንደመሆኑና ደግሞ በአንደኛው ምክር ቤት አብላጫው ቁጥር ስላላቸው ሪፐብሊካኖች ነገሮች እንዲሳኩ አብሮ መስራትን ግድ ይጠይቃልና ያንን እንደ ምክር ቤት ውስጥ ረጅም ዓመት እንደቆየ የምክር ቤት አባልም አሰራሩን በጥልቀት እንደሚያውቅ ያን ተጠቅሞበታል። ሀብታሙን በቀረ እንደው አንድ ደቂቃ በሪፐብሊካን በኩል ቀደም ብለህ እንደጠቀስከው ምላሽ የሚሰጥ ሰው ሁሉ ይዘጋጃልና አገረ ገዢዋ ሳንደርስ ምላሽ ሰጥተዋል የፓርቲያቸውን ባጭሩ በሱስ በኩል ምን አይነት ነጥቦች ተነሱ?
ሪፐብሊካን ፓርቲ ነው እንግዲህ የፕሬዚደንት ባይደን ተቀናቃኝ ፓርቲ። ስለዚህ እሱን በመወከል የአርካንሳስ ሀገረ ገዢ ሳራ ሀከቢ ናቸው መልሱን ያሰሙት። እሳቸው የፕሬዚደንት ባይደንን አስተዳደር ክፉኛ ሲነቅፉ ተሰምተዋል። ፕሬዚደንት ባይደንና ዲሞክራቲክ ፓርቲ አባላት አሜሪካ ለውድቀት እንደዳረጉ አንስተው ወቅሰዋል። እሳቸው ባይደን የሀገሪቱ መሪ የመሆን ብቃት እንደሌላቸውም ተናግረዋል። ደካማነት ሀገራችንንም ሆነ ዓለምን ለስጋት ዳርጓል የሚል ጠንከር ያለ መልእክትም አስተላልፈዋል። አዲሱ ትውልድ ወደ አመራር መምጣት እንዳለባቸው አስምረዋል። እንደውም ጎን ለጎን በእሳቸውና በፕሬዚደንት ባይደን መካከል ያለው የአርባ ዓመት የዕድሜ ልዩነትን በማንሳት የእሳቸውን ስኬት የፕሬዚደንት ባይደንን ደግሞ ደካማ አፈጻጸም በእጅ አዙር ጠቆም ለማድረግ ሞክረዋል ማለት ነው። ከዚህ በተጨማሪ በፓርቲያቸው በኩል ሊተገበሩ የሚችሉ ሌሎች እንቅስቃሴዎችንም እንዲሁ ጠቅሰዋል።
መልካም ሀብታሙ፣ ሰዓት ቢኖረን ረዘም ባደረግነው ነበር። ግሩም አድርገህ ነው የምሽቱ ንግግራቸውን ለሰዓቱ እንዲስማማ አድርገህ ያቀረብከው። አመሰግናለሁ።
እኔም አመሰግናለሁ።
ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከዚሁ ርዕስ ጋር የተገናኘ ሌላ ዘገባ ነው የምናስከትለው። ባይደን ቀደም ብለን ማካተት ያልቻልናቸውን ነጥቦች ያግዘናል። ባይደን የሩሲያን የቻይናንና ጠባጫሪነት በተመለከተ አገራቸው ያላትን ቁርጠኛ አቋም አመላክተዋል። ፕሬዚዳንት ጆ ባይደን ትላንት ማክሰኞ አመሻሽ ምሽት ላይ በቀጥታ ለአሜሪካ ሕዝብና ተቀራራቢ ቁጥር ያላቸው የሁለቱ ፓርቲዎች ተወካዮች ካሏቸው ከሁለቱ ዩናይት ስቴትስ ምክር ቤቶች አባላት ፊት ቀደም ብለን እንደገለጽ ነው አመታዊም ፕሬዚዳንታዊ ንግግራቸውን አሰምተዋል። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዘጋቢያችን ሲድኒ ሴን ከዋሽንግተን እንዳጠናቀረችው ከቻይና ጋር ያለውን ውጥረት እያየለ የመጣው የሩሲያና የዩክሬን ጦርነት በፕሬዚዳንቱ ንግግር ከተነሱ ዋና ዋና ነጥቦች ነበሩ። እንደሚከተለው ዝርዝሩን አቀርባለሁ። ፕሬዚዳንት ጆ ባይደን የትላንት ምሽቱን ስቴት ኦፍ ዘ ዩኒየን የተባለውን ዓመታዊ ፕሬዚዳንታዊ ንግግራቸውን ከሁለቱም ምክር ቤቶች አባላት ፊት ቆሞ ባሰሙበት ወቅት ቻይና ለስለላ ስራ የላከችው ሳይሆን እንዳልቀረ የተጠረጠረው ተንሳፋፊ ፊኛ ጉዳይ ንግግራቸውን ይከታተሉ የነበሩትን የምክር ቤቶቹን አባላትና ተራውን አሜሪካዊ ቀልብ በእኩል ከሳበ በኋላ በአገራቸውና በቻይና መካከል የተፈጠረው ውጥረት ቀደም ሲል ከታሰበውም ገዘፍ ብሎ ታይቷል። ባይደን የፊኛውን ጉዳይ በተለይ ባይጠቅሱም አሜሪካውያንን ለማረጋጋት በታለመ ንግግራቸው ለቻይና ግን ይህን መልእክት አስተላልፈዋል።
I'm committed to work with China where we can advance American interests and benefit the world, but make no mistake about it.
የዩናይትድ ስቴትስን ጥቅም በሚያስጠብቁና ዓለምን በሚጠቅሙ ጉዳዮች ከቻይና ጋር ለመተባበር ቁርጠኛ አቋም አለኝ። ይሁንና ማንም እንዳይሳሳት፣ ባለፈው ሳምንት ግልጽ እንዳደረግነው ቻይና ለዋላዊነታችንን ከተጋፋች አሊያም ስጋት የምትደቅን ከሆነ የአገራችንን ደህንነት የሚያረጋግጥ እርምጃ እንወስዳለን። ያደረግነውም ያንኑ ነው።
ባለፈው ቅዳሜ ነው አንድ የዩናይትድ ስቴትስ ተዋጊ ጄት አውሮፕላን በደቡብ ካሮላይና ሰማይ ላይ ይንሳፈፍ የነበረውን ፊኛ መጥቶ ከአትላንቲክ ውቅያኖስ ባህር ዳርቻ የጣለው። ቻይና በፊናዋ ዩናይትድ ስቴትስ ፊኛውን መታ መጣሏ ተቀባይነት የሌለውና የተጋነነ ምላሽ ነው ብላለች። አንዳንድ የሪፐብሊካን ፓርቲ አባላት ታዲያ ባይደን ፊኛው የሀገሪቱን የተለያዩ አካባቢዎች ሰማይ አቋርጦ ሲንሳፈፍ በነበረባቸው ቀደም ያሉት ቀናት ተመቶ እንዲወድቅ ለምን አላዘዙም ሲሉ ተችተዋል። የዊልሰን የጥናት ማዕከሉ ባልደረባ ማይክል ኩግልማን ለአሜሪካ ድምፅ በሰጡት አስተያየት የተባሉት የምክር ቤቱ አባላት ባይደን ጠበቅ ያለው አቋም እንዲይዙ ነበር የፈለጉት ይላሉ።
So he was not taking a forceful hawkish position. He was leaving open some space for conciliation.
በመሆኑም ኃይለኛና የተካረረ አቋም እየወሰዱ አልነበሩም። አንዳሽ መግባባት ላይ መድረስ የሚያስችል ቦታ መተው በመምረጣቸው ይበልጥ የከረረ አቋም እንዲወስዱ የሚሹ የምክር ቤቱ አባላት ፕሬዚደንቱ ምሽቱን በተናገሩት ነገር ይረካሉ ብዬ አልገምትም።
ሩሲያ ዩክሬን ላይ ያካሄደች ያለችው ጦርነትም ባይደን በንግግራቸው ትኩረት ካደረጉባቸው ነጥቦች ውስጥ አንዱ ነው። ዩናይትድ ስቴትስ ለዩክሬን ከ27 ቢሊዮን ዶላር በላይ የወታደራዊ እርዳታ መመደቧን ተናግረዋል። ባይደን አክለውም የሩሲያው ፕሬዚዳንት ቭላድሚር ፑቲን ከአንድ ዓመት በፊት በዩክሬን ላይ የፈጸሙት ወረራ አገራቸው ተፈትና አመርቂ ውጤት ያገኘችበት ነው ብለዋል።
We united NATO. We built a global coalition. We stood against Putin's aggression. We stood with the Ukrainian people tonight.
ከኔቶ ጋር በመተባበር ዓለም አቀፍ ጥምረትን መገንባት ችለናል። የፑቲንን ጠባጫሪ አቋም በመቃወም በአንድነት ቆመናል። ከዩክሬን ሕዝብ ቆመናል። በዛሬው ምሽትም በዋሽንግተን የዩክሬን አምባሳደር በድጋሚ ተቀላቅለውናል። አገራቸውን ብቻ ሳይሆን የህዝባቸውን ቆራጥ አቋም ነው የሚወክሉት።
አንዳንድ የሪፐብሊካን ፓርቲ አባላት ቀደም ሲል ለዩክሬን በሚሰጠው ወታደራዊ እርዳታ ዙሪያ ተቃውሞ እንዳላቸው ቢያሳዩም አፈጉባኤውን ኬቨን ማካርቲን ጨምሮ ሪፐብሊካን የምክር ቤት አባላት ግን በዚህ ጉዳይ ላይ ለፕሬዝዳንቱ ንግግር ያላቸውን ጠንካራ ድጋፍ ነው ያሳዩት። ክብራትና ክብራን አድማጮቻችን ስርጭታችን መገባደዱ ነው። የዚህን ቀሪ ክፍልና ሌሎች ዝግጅቶች በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ነገ እንገናኝ። አስተናጋጃችሁ አሉ አከብደ ከብርሃን ኃይሉና ከተቀሩ ባልደረቦች ጋር ተሰናበትኩ። ሰላም፣ ደህና እደሩ።